थ्रू द बाइबल अम्हारिक प्रोग्राम नंबर 4 2 2 नवंबर 11, 2005 फ्राइडे इवनिंग। ለምስራጅ ድምጽ እየተዘጋጀ ከደቡብ አፍሪካ በትራንስወር ራዲዮ ከሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጋችሁ ማስታወሻ ደብተሮቻችሁንም ይዛችሁ በእግዚአብሔር ፊት ዝቅ ባለ መንፈስ የቀረባችሁ የእግዚአብሔር ባሪያዎች እንደምን አመሻችሁ። እግዚአብሔር የተመሰገነ ይሁን። ዛሬ ደግሞ ከተከታታዩ የአንደኛ ነገሥት መጽሐፍ ከምዕራፍ 18 ቁጥር 7 እስከ ምዕራፍ 19 ቁጥር 3 ድረስ ያለውን አብረን ልንመለከት እነሆ ጌታችን ይህንን ጊዜ ሰጥቶናል። በእያላችሁ በስፍራ ሆናችሁ ከጌታ ማዕድ ለመመገብ እንግዲህ ነሆ ተዘጋጅታችሁ ቀርባችኋል። እግዚአብሔርም ደግሞ ለኔና ለእናንተ የሚያስፈልገው ማዳለውና ሁላችንም ወደዚህ ወደ ዘላለማዊ ማዱ ደግሞ በአንድ ልብን ቀርባለን። እስቲ እግዚአብሔር አምላካችንን በዚህ ዝማሬ ከፍ ከፍ እናድርገው። እግዚአብሔር ምሕረት ብዙ ነው ወዳጆቼ። እሱ በእያንዳንዲቷ ደቂቃ እኛ የምናደርገውን ጥፋትና ክፋት በምሕረቱ ባይታደገን ኖሮ ለዚህች ጊዜ ባልበቃን ነበር። እግዚአብሔር ለዘላለም የተመሰገነ ይሁን። በዝማሬ የሚያገለግለንን ወንድማችንን አገኘውን እግዚአብሔር በኑሮውና በአገልግሎቱ አብዝቶ ይባርከው። እንጸልይ። እግዚአብሔር አባታችንና አምላካችን ሆይ ለልጆች የምታደርገው በጎነትና ቸርነት ገደብና ወሰን የለውም። ወደ አንተ የሚዘረጋጅ ባዶውን አይመለስም። በረከትን ይጠግባል፣ በረከትን ያጭዳል። አቤቱ አምላኬ ሆይ ለዘላለም ክብር ተመስገን። በዚህች ምሽት ደግሞ ከኤልያስ ሕይወት የምንማረውን ነገር እግዚአብሔር አምላኬ ለራሳችን ማስቀረትና ማትረፍ እንድንችል እርዳን። እግዚአብሔር አባታችንና አምላካችን ሆይ የልጅህን የኢየሱስ ክርስቶስ የመስቀል ፍቅር እያሰብን
አቤቱ ጌታ ሆይ መኖር እንድንችል እርዳን። ለራሳችንም ብቻ ሳይሆን በጨለማ ዓለም ውስጥ የሚኖሩትንም ሰዎች ደግሞ መታደግ እንድንችል ጸጋህን አብዛልን። አንተ ካላስታጠከን፣ አንተ ደግሞ ጌታዬ ወደ እነዚህ ሰዎችም ካላከን፣ በስጋችንና በድካማችን ብንወጣ እግዚአብሔር ሆይ ረብ የለንምና እናፍራለንና እግዚአብሔር ሆይ አንተ ቅደምን። በምናደርገው ነገር ሁሉ ጠላቶቻችንን እግዚአብሔር ሆይ እንድንረታ ቅዱሱን መንፈስህን በውስጣችን አፍስስ። ኃይልና ብርታት ያንተ ነው። ብርቱ ይሁን ካንተ አምላካችንን እግዚአብሔር ሆይ ይዘን ወደ ጠላቶቻችን ምሽግ ገብተን ሌሎችን እግዚአብሔር ሆይ መማረክ እንድንችል እርዳን። እግዚአብሔር ሆይ የምንማረውንም ቃል ባርክልን። በሙላት ወደኛ እግዚአብሔር ሆይ አንተና በመድኃኒታችንና በጌታችን በኢየሱስ ክርስቶስ ስም አሜን። አድማጮች በትላንትናው ምሽት ክፍለ ጊዜ ጥናታችን ታስታውሱ እንደሆነ ከምዕራፍ 17 የተመለከትነው አንደኛ ነገስት ማለቴ ነው ነብዩ በኤልያስ የተነገረው የሶስቱ ዓመት ድርቅውን መሆኑንና ኤልያስ ስለ ራቡ ዘመን ትንቢት ስለመናገሩ፣ አለፍ ብለን ደግሞ ከምዕራፍ 18 ኤልያስና የባል ነቢያት አብሮ በሙግት ላይ እንዳሉ መመልከታችን ይታወሳል። በዚያ ወቅት ራቡ ተባብሷል። ሳርና ቅጠላ ቅጠሎች ሁሉ ስለደረቁ ለከብቶች የሚሆን መኖ እንኳን ማግኘት አልተቻለም ካለን በኋላ አካብ አብድዩ ለከብቶቹ ግጦሽ ፍለጋ በተለያየ አቅጣጫ ሄዱ ብለናል። ስለላችሁ አካብና አብድዩ ለከብቶቹ ግጦሽ ፍለጋ በተለያየ አቅጣጫ መሄዳቸውን ከተቃቀስን በኋላ አብድዩ ማን እንደሆነ ደግሞ ተመልክተናል። አብድዩ ያካብ ቤተ መንግስት አስተዳዳሪ ነው ብለናል። አብዲዩ ወዳጆቼ እግዚአብሔርን የሚፈራ ሰው ከመሆኑም በላይ ኤልዛቤል እንዳትገላቸው የተደበቁትን 100 ነቢያት ምግብና ውሃ እየሰጠ ያኖራቸው ሰውም ነበር ብለን መጠቃቀሳችንና መማራችን ትዝ ሊላችሁ ይችላል። እግዚአብሔር እየተመሰገነ ነው። በዛሬው ምሽት ክፍለ ጊዜያችን እንግዲህ ትላንትና ካቆምንበት ስፍራ ቀጥለን እንመለከታለንና እስቲ መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጋችሁ አንደኛ ነገሥት ምዕራፍ 18 ቁጥር 7 እና 8ን ተመልከቱ። አንደኛ ነገስት ምዕራፍ 18 ቁጥር 7 እና 8ን አውጡ። አብዲዩም በመንገድ ሲሄድ ነው ኤልያስ ተገናኙ። አብዲዩም ማወቀው በግንባሩም ተደፍቶ ጌታዬ ሆይ ኤልያስ አንተ ነህን አለ። ኤልያስም እኔ ነኝ፣ ሄደህ ለጌታ ኤልያስ ተገኝቷል በላለው ይላል። አብዲዩ የግጦሽ ቦታ እየፈለገ ያለ በድንገት ከኤልያስ ጋር ተገናኘ። ኤልያስም ሄደህ ለጌታ ኤልያስ ተገኝቷል ብለህ ንገረው አለው። ዛሬ እንደ ኤልያስ ያሉ ሰዎች ያስፈልጉናል ወዳጆቼ። በመጨረሻው ዘመን ቤተ ክርስቲያን ከዚህ ምድር ስትወሰድ ኤልያስ እንደሚመጣ አምናለሁ። ዓለም እንደ ኤልያስ ያለ ብርቱ ድምጽ ያስፈልጋታል። አለፍ ብለን ደግሞ አንደኛ ነገስት ምዕራፍ 18 ከቁጥር 9 እስከ 13 ያለውን ስፍራ ተመልከቱ። በዚህ ክፍል መሰረት አብዲዩ የኤልያስን መልእክት ለአካብ መንገር ፈርቷል። ለአካብ ከነገረው በኋላ ሊያገኘው ቢመጣ ኤልያስን ባገኘውስ የሚል ስጋት አድሮበታል። ለሕይወቱ በጣም ስለሳሳ በፍጹም ኤልያስ የጠየቀውን እንደማያደርግ ነው የነገረው። አሁንም ሄደ ኤልያስ ተገኘ ብለ ለጌታ ነገር ትላል፣ እርሱም ይገለኛል። ኤልያስም በፊቱ የቆምኩት የሰራዊት ጌታ ያው እግዚአብሔርን እኔ ዛሬ ለርሱ እገለጣለሁ አለ። አብዲዩም አካብን ሊገናኘው ሄደ ነገረው። አካብም ኤልያስን ሊገናኘው መጣ የሚልን ቃል ደግሞ ከቁጥር 14 እስከ 16 ባለው ስፍራ ላይ ታገኛላችሁ። ኤልያስ ተገኘ የሚለውን መልእክት ስናነብ ይህ ሶስተኛ ጊዜ መሆኑ ነው ወዳጆቼ። አካብን ፊት ለፊት እንደሚያገኘው ከነገረው በኋላ አብዲዩ ለንጉሱ ለመናገር ሄደ። ወደ ንጉሱ ሄዶ ምን እንዳለ ታውቃላችሁን? ኤልያስ ተገኘ ነበር ያለው። ይህ መልእክት አንድ ቀን የወቅቱ መልእክት ይሆናል። ኤልያስ ከአካብ ጋር ስለመገናኘቱ የሚያወሳውን ክፍል ደግሞ ከቁጥር 17 እና 18 ታገኛላችሁ። በዚህ ክፍል ኤልያስ ከአካብ ጋር መገናኘቱን እንመለከታለን። በሌላ አነጋገር ኤልያስ እስራኤልን ያስጨነቃችሁ ያላችሁት እናንተ ናችሁ እኔ አይደለሁም እያለ ለአካብ ይነግረዋል። እንደ ኤልያስ አይነት ግልጽ ንግግር የሚያሻማ ወይም የተደበሰበሰ ንግግር አይደለም። ሰዎች በቀላሉ ሊረዱት የሚችሉት አይነት ነው። አካብ በመድሪቱ ለደረሰው ችግር ሁሉ ተጠያቂ ያደረገው ኤልያስን ነበር። ኤልያስ ነገሮችን ገለባብጠ የሚልክስ ተሰንዝሮበታል። ነገሮችን የሚገለባብጥና የሚያንቀሳቅስ ግን የእግዚአብሔር ቃል ነው። በርሱና በባል ነቢያት መካከል ክርክር እንዲደረግ ኤልያስ ለአካብ ሲነግረው እንመለከታለን። አሁንም ልከ እስራኤልን ሁሉ በኤልዛቤልም ማድ የሚበሉትን 450 የባል ነቢያት 400ም የማምለክ ያጸድን ነቢያት ወደ እኔ ወደ ቀርሜሊዮስ ተራራ ሰብስብ አለ። ውድድሩ በጌታና በሰይጣን በያው አምላክና በባል አምልኮ መካከል የተደረገ ውድድር ነው። በውጪ ስናየው ግን ወገኖቼ በኤልያስና በ450ዎቹ የባል ነቢያት መካከል የተደረገ ውድድር ይመስላል። አሁንም አለፍ ብላችሁ ከአንደኛ ነገሥት ምዕራፍ 18 ከቁጥር 20 እስከ 1 ያለውን ስፍራ ተመልከቱ። የእስራኤል ሰዎች በቀርሜሎስ ተራራ ተሰብስበዋል። በዚህ ክፍል መሰረት ማለት ነው ውድድሩ በጣም ከባድ እንደሚሆን ይጠበቃል። ኤልያስ በሕዝቡ ልብ ውስጥ ያለውን ያውቅ ነበር። እውነተኛውን አምላክ እንደሚያመልኩ ቢናገሩም እነርሱ ግን በዓልን ነበር የሚያመልኩት። ኤልያስ ሲያናግራቸው ሕዝቡ ዝም ያሉት በደለኛ መሆናቸው ልባቸው ስለሚያውቀው ነበር። ዛሬ በጣም ያስቸገረን ነገር ቢኖር እንዲህ አይነት መንታ ሕይወት ነው። እንዲህ አይነቱ ሕይወት እግዚአብሔር ይጸየፈዋል። ወዳጆቼ የክርስቲያኖች ሕይወትና ንግግር ሲጣጣም ስለማይመለከቱ ብዙዎች ወደ ቤተ ክርስቲያን መምጣቱን ትተዋል። ግልጽነትና እውነተኝነት የሚገኝበት ስፍራ ቢኖር ቤተ ክርስቲያን መሆን ነበረበት። ወዳጆቼ በጣም የሚያሳዝነው ግን ጉዳዩ የተገላቢጦሽ በመሆኑ ነው። መንታ ንግግር በቤተ ክርስቲያን ሞልቷል። ቅንነትና እውነተኝነት ከቤተ ክርስቲያን ፈጽሞ እየራቀ ነው። ኤልያስም ሕዝቡን አለ፣ ከእግዚአብሔር ነቢያት እኔ ብቻ ቀርቻለሁ፣ የባዓል ነቢያት ግን 450 ናቸው ሲል ከአንደኛ ነገሥት ምዕራፍ 18 እና ቁጥር 22 ላይ ተናግሮ እንመለከታለን። አንዳንድ ጊዜ ብቻችንን እግዚአብሔርን እያገለገልን እንደሆነ እናስባለን። ከኛ የበለጠ መስዋዕትነት እየከፈሉ በማገልገል ላይ ያሉ ወገኖች ግን እንዘነጋቸዋለን። መስተዋላችሁ? ከኛ የበለጠ መስዋዕትነትን እየከፈሉ በማገልገል ላይ ያሉ ወገኖችን ግን እንዘነጋቸዋለን። ይህን እውነት ስንረዳ እግዚአብሔርን የምናመሰግንበት ሌላ ተጨማሪ ምክንያት ይኖረናል። ኤልያስ ለእስራኤል ሕዝብ እኔ ብቻዬን ቀርቻለሁ አለ። ይሁን እንጂ ተሳስቷል ወገኖቼ። ጉልበታቸውን ለባል ያላንበረከኩ 7000 ሰዎች እንዳሉ ተነገረው። ኤልያስ ስለ እነዚህ ሰዎች አያውቅም። ያም ይሁን ይህ ግን ኤልያስ ከባል ነቢያት ጋር ሙግቱን ቀጥሏል። ሁለት ወይፈኖች ይስጡን፣ እነርሱም አንድ ወይፈን ይምረጡ፣ እየበለቱም ይቁረጡት፣ በእንጨትም ላይ ያኑሩት፣ በበታቹም እሳት አይጨምሩ። እኔም ሁለተኛውን ወይፈን አዘጋጃለሁ፣ በእንጨቱም ላይ አኖረዋለሁ፣ በበታቹም እሳት አልጨምርም። እናንተ የአምላካችሁን ስም ጥሩ፣ እኔም የእግዚአብሔርን ስም እጠራለሁ። ሰምቶም በእሳት የሚመልስ አምላክ እርሱ አምላክ ይሁን። ሕዝቡም ሁሉ ይህ ነገር መልካም ነው ብሎ መለሱ ይላል። ከቁጥር 23 እስከ 24 ያለውን ስፍራ ተመልከቱ። እግዚአብሔር ወዳጆቼ እንድናውቀው ይፈልጋል። ምንም እንኳ አንዳንዴ ጥርጥር ቢጠይቃችሁም ወይም ደግሞ ቢያድርባችሁም በቅንነት የምትፈልጉት ከሆነ እግዚአብሔር ራሱን ይገልጻልና በእምነት ወደ እርሱ ቅረቡ። እምነት ሲባል በጨለማ ውስጥ መደናበር ማለት አይደለም። እምነት ሐቅ ላይ የተመሰረተ ነው። ደህንነት የምናገኘውም ይህን ሐቅ ስንቀበልና በክርስቶስ ስናምን ነው። እስቲ ቀጥሎ ደግሞ ምን እንደሚሆን እንመልከት። ከአንደኛ ነገሥት ምዕራፍ 18 ከቁጥር 25 እስከ 28 ያለውን ስፍራ ተመልከቱ። ኤልያስም የባልን ነቢያት እናንተ ብዙዎች ናችሁና አስቀድማችሁ አንድ ወይፈን ምረጡና አዘጋጁ፣ የአምላካችሁንም ስም ጥሩ፣ በበታችሁም እሳት አትጨምሩ አላቸው። ወይፈኑንም ወስዶ አዘጋጁ። ከጧትም እስከ ቀትር ድረስ ባል ሆይ ስማን ይያሉ የባልን ስም ጠሩ። ድምጽም አልነበረም የሚመልስም አልነበረም። በሰሩትም መሰውያ ዙሪያ ያያነከሱ ያሸበሽቡ ነበር። በቀትርም ጊዜ ኤልያስ አምላክ ነውና በታላቅ ቃልጩ ምናልባት ሐሳብ ይዞታል ወይም ፈቀቅ ብሏል ወይም ወደ መንገድ ሄዷል ወይም ተኝቶ እንደሆነ መቀስቀስ ያስፈልጋል እያለ አላገጠባቸው። በታላቅም ቃል ይጮሁ እንደልማዳቸውም ደማቸው እስኪፈስ ድረስ ገላቸውን በካራና በቀጭኔ ይቧጭሩ ነበር ይላል። የባል ነቢያት ወገኖቼ ቲያትር ወይም ደግሞ ድራማ የሚሰሩ ነበር የሚመስሉት። ኤልያስ ደግሞ ያፌዘ የሚያደርጉትን ሁሉ ይታዘባል። እነዚህ ሰዎች አምላካቸውን ባልን ጠሩ፣ ምንም መልስ የለም። መጨፈር ጀመሩ፣ ምንም መልስ የለም። የተለያዩ ስሜታዊ ነገሮችንም አደረጉ። በመጨረሻም ደማቸው እስኪፈስ ድረስ አካላቸውን በስለት ይቧጭሩ ጀመር። ይህ ሁሉ ባልን ይቀሰቅሰዋል ብለው አስበው ነበር። ኤልያስ ግን በታላቅ ቃልጩ ምናልባት ሐሳብ ይዞታል ወይም ፈቀቅ ብሏል ወይም ወደ መንገድ ሄዷል ወይም ተኝቶ እንደሆነ መቀስቀስ ያስፈልጋል እያለ አላገጠባቸው። የእስራኤል ልጆች ይህን ሁሉ ይመለከቱ ነበር። ከእግዚአብሔር ጋር የሆነ አንድ ሰው ከብዙዎች ይበልጣል ወዳጆቼ በማለት የተናገረው ማርቲን ሉተር ነበር። እስቲ ልድገምላችሁ። ከእግዚአብሔር ጋር የሆነ አንድ ሰው ከብዙዎች ይበልጣል ያለው ማርቲን ሉተር ነበር። ያባባሉን ወተኛነት ከራሱ ይወት ለምን ነበር የተማረው። ኤልያስም ሰሜናዊው መንግስት ከእግዚአብሔር ርቆ በነበረበት ዘመን ይህን እውነት ከራሱ ይወት ለምን ተምሯል። በአካብና በኤልዛቤል ዘመን ሰዎች ከእውነት መንገድ ርቀው ነበር። በዚህ ጊዜ ኤልያስ ብቻውን ቀርቷል። እርግጥ ነው ወዳጆቼ ለበዓል ያልሰገዱ 7000 ሰዎች መኖራቸው እውነት ነው። ሆኖም ወደ ተራሮች ሸሽተዋል። አንዱም እንኳን ከኤልያስ ጋር አልቆምም። እግዚአብሔር ለኤልያስ ከገለጸለት ጊዜ ድረስ እነዚህ ሰዎች መኖራቸውን እንኳን ያቀመ ነበር። አስመስሎ መኖር አልፈለገም ኤልያስ። ከባል ነቢያት ጋር አንድነት መፍጠር አልፈለገም። ዶክተር ዊልፈርድ ፈንክ የሚባሉ ሰው በመዝገበ ቃላት ውስጥ ካሉ መራራ ቃላት አንዱ ብቸኝነት ነው ማለታቸው ይተከስላቸዋል። ኤልያስ ብቻውን ቆመ። የሌላውን ቃል የሚያስተጋባ የገደል ማሚቶ አልነበረም። ይበልጥ የሚያሳስበው ነገር እግዚአብሔርን ደስ ማሰኘት እንጂ የሰዎችን ሙገሳ ወይም ጭብጨባ መስማት አልነበረም። ለእግዚአብሔር ሞኝ መሆንን መርጧል ኤልያስ። በምድረ በዳ የሚጮህ ድምጽ መሆንን ፈልጓል። ከሰይጣንና ከተከታዮቹ ጋር ፍልሚያ ለመጀመር ተዘጋጅቷል። ለዚህም ፍልሚያ የመረጠው የቀርሜሎስን ተራራ ነበር። የቀርሜሎስ ተራራ ከሃይፋና ከሜዲትራኒያን ባህር ዳርቻ ማዶ ለማዶ ነው የሚገኘው። ማዶውን ደግሞ በኤሴድሮን ሸለቆ መጊዶ ይታያል። የባለ ነቢያት የሚያደርጉትን ሁሉ ሲታዘበ ቆየ ኤልያስ። ሁኔታቸው ሳይሰለቸው አልቀረም። በመጨረሻም እንዲህ ሆነ። እስቲ ከቁጥር 29 እስከ 30 ያለውን እናንብበው። ቀትርም ካለፈ በኋላ መስዋዕተ ሰርክ እስኪደርስ ትንቢት ይናገሩ ነበር። ድምጽም አልነበረም፣ የሚመልስና የሚያዳምጥም አልነበረም። ኤልያስም ህዝቡን ሁሉ ወደኔ ቅረቡ አላቸው። ህዝቡም ሁሉ ወደ እርሱ ቀረቡ። ፈርሶ የነበረውንም የእግዚአብሔርን መሠዊያ አበጀ ይላል። ከእንግዲህ በኋላ ኤልያስ የሚታመነው በእግዚአብሔር ነው። የእግዚአብሔር መሠዊያ ፈርሶ ነበር። ኤልያስም የፈረሰውን መሠዊያ አበጀ። መሠዊያው የህብረትና የአንድነት ማዕከል ነው። ከቁጥር 31 እስከ 33 ያለውን ተመልከቱ። ኤልያስም ስም እስራኤል ይሆናል የሚል የእግዚአብሔር ቃል እንደደረሰለት እንደ ያዕቆብ ልጆች ነገድ ቁጥር 12ቱን ድንጋዮች ወሰደ። ከድንጋዮቹም ለእግዚአብሔር ስም መሠዊያ ሠራ። በመሠዊያውም ዙሪያ 2 መስፈሪያ እህል የሚይዝ ጉድጓድ ቆፈረ። እንጨቱንም በተርታ አደረገ። ወይፈኑንም በብልት በብልቱ ቆረጠ። በእንጨቱም ላይ አኖረና 4 ጋን ውሃ ሙሉ በሚቃጠለው መስዋዕትና በእንጨቱ ላይ አፍስሱ አለ ይላል። እስራኤል አንድ ህዝብ መሆኑን ልብ አድርጉ። እስራኤልና ይሁዳ ወይም ሰማርያና ኢየሩሳሌም የሚባል ክፍፍል አልነበረም። 12ቱም ነገዶች አንድ ህዝብ አንድ መንግስት ነበሩ። ኤልያስ በእግዚአብሔር ስም መሠዊያ ሠራ። በመሠዊያው ዙሪያ ጉድጓድ ቆፈረ። እንጨቶችን በስርዓት ደረደረ። ወይፈኑንም በብልት በብልቱ ቆራረጠ። ከዚያ በኋላ በመስዋዕቱና በእንጨቱ ላይ አራት ጋን ሙሉ ውሃ እንዲያፈሱበት አደረገ። ኤልያስ በዚህም አላበቃም፣ ደግሞም ድገሙ አለ። እነርሱም ደገሙ። እሱም ሦስተኛ አድርጎ አለ። ሦስተኛም አደረጉ። ውሃውን በመሠዊያው ዙሪያ ፈሰሰ፣ ደግሞም ጉድጓዱን በውሃ ሞላው የሚልን ቃል ከቁጥር 34 እስከ 35 ባለው ስፍራ ላይ እናገኛለን። ኤልያስ ወዳጆቼ በመሠዊያውና በእንጨቱ ላይ ብዙ ውሃ እንዲያፈሱበት ያደረገው ለምን ይመስላችኋል? እግዚአብሔር የማይቻለውን ነገር እንዲቻል ማድረግ እንደሚችል ለማሳየት ነው። ኤልያስ በራሱ ሳይሆን በእግዚአብሔር መታመንን እንደተማረ ቀደም ብለን ተመልክተናል። በራሱ ምንም ማለት እንዳልሆነ አስተምሮታል እግዚአብሔር። መስዋዕተ ሰርክ በሚቀርብበት ጊዜ ነቢዩ ኤልያስ ቀርቦ አቤቱ የአብርሃምና የይስሐቅ የእስራኤልም አምላክ ሆይ አንተ በእስራኤል ላይ አምላክ እንደሆንክ እኔም ባሪያ እንደሆንኩ ይህንም ሁሉ በቃል እንዳደረጉ ዛሬ ይገለጥ ብሎ እግዚአብሔርን ስለ መለመኑ በቁጥር 36 ላይ እንመለከታለን። ይህ ወዳጆቼ ኤልያስ ያደረገው ጸሎት ታላቅ ታምር ያደረገ ጸሎት ነበር። ጸሎቱ አጭር ነበር። የአብርሃምና የይስሐቅ የእስራኤልም አምላክ ሆይ ነበር ያለው። እዚህ ላይ ያዕቆብ ከማለት ይልቅ እስራኤል ማለትን የመረጠበት ምክንያት ምንድን ነው? እስራኤል የሚለው ስም የተሰጠው ለአስራ ሁለቱ ነገዶች ሳይሆን ለአንድ ሕዝብ ለአንድ መንግሥት እንደነበር እንደምታስታውሱ እርግጠኛ ነኝ። ኤልያስም ይህንን አስቦ ነው። ቀጥሎም ኤልያስ አንተ በእስራኤል ላይ አምላክ እንደሆንክ እኔም ባሪያ እንደሆንኩ ይህንም ሁሉ በቃል እንዳደረግህ ዛሬ ይገለጣል። እኔና እናንተም የምናደርገው ሁሉ እንደ እግዚአብሔር ፈቃድ መሆኑን እርግጠኛ መሆን አለብን። የምንወደውን ወይም የምንፈልገውን ካደረግን በኋላ እግዚአብሔር እንዲባርክልን አንጠይቀው። ወዳጆቼ እግዚአብሔር በእንደዚያ አይነት መንገድ አይሰራም። በረከቱን ለመቀበል ከፈለግን በእርሱ መንገድ መሄድ አለብን። በማንኛውም ነገራችን ውስጥ እግዚአብሔር ባለመብት ስለሆነ ከእኛ ማንኛውንም ነገር የመጠየቅ መብት አለው። እኛ ግን ምንም ነገር ከእግዚአብሔር የመጠየቅ መብት የለንም። እንደ ፈቃዱ መጸለይ አለብን። አንተ አቤቱ አምላክ እንደሆንክ ልባቸውንም ደግሞ እንደመለስክ የሕዝብ ያውቅ ዘንድ ስማኝ፣ አቤቱ ስማኝ አለ የሚለውን የኤልያስን ጸሎት ደግሞ በቁጥር 37 ላይ እንመለከታለን። ኤልያስ የእግዚአብሔር ክብር እንዲገለጥ እየጸለየ ነው። እንዲህ አይነቱ ጸሎት የእግዚአብሔርን ክንድ ያንቀሳቅሳል። ቀጥሎ ምን እንደተፈጸመ እስቲ እንመልከት። የእግዚአብሔርም እሳት ወደቀች፣ የሚቃጠለውን መሥዋዕቱንም እንጨቱንም ድንጋዩንም አፈሩንም በላች፣ በጉድጓዱ ውስጥ ያለውን ውሃ ላሰች። ሕዝቡም ሁሉ ያንን ባዩ ጊዜ በግንባራቸው ተደፍተው እግዚአብሔር እርሱ አምላክ ነው አሉ። ኤልያስም ከባል ነቢያት አንድ ሰው እንዳመልጥ ያዙ አላቸው። ያዟቸውም። ኤልያስም ወደ ቂሶን ወንዝ ወስዶ በዚያ ሳረዳቸው የሚልን ቃል ደግሞ ከቁጥር 38 እስከ 40 ባለው ስፍራ ላይ እንመለከታለን። ድርጊቱ ወገኖች ጭካኔን የተሞላ ይመስላል። ያም ሆነ ይህ ግን ሐሰትንና ሐሰተኞችን አስወግዷል። ኤልያስ ስለ ዝናብ ያቀረበውን ጸሎት ደግሞ በቁጥር 41 ላይ ትመለከታላችሁ። ሕዝቡ ወደ እግዚአብሔር በመመለሳቸው ዝናብ መጣ፣ በረከትም መጣ። አልፋችሁ ከቁጥር 42 እስከ 45 ያለውን ስፍራ እንዲሁ አንብቡ። ኤልያስ ወገኖቼ ታላቅ የእግዚአብሔር ሰው ነበር። አክዓብም ሊበላና ሊጠጣ ወጣ። ኤልያስም ወደ ቀርሜሎስ አናት ወጣ፣ ፊቱንም በጉልበቱ መካከል አድርጎ በግንባሩ ተደፋ። ብላቴናውንም ወጥተ ወደ ባሕሩ ተመልከት አለው። ወጥቶም ተመልክቶም ማንም የለም አለ። እርሱም ሰባት ጊዜ ተመላለስ አለው። ብላቴናውም ሰባት ጊዜ ተመላለሰ። በሰባተኛውም ጊዜ እነሆ የሰው እጅ የምታል ታናሽ ደመና ከባሕር ወጣች አለ። እርሱም ወጥተ አክዓብን ዝናብ እንዳይከለክል ሰረገላን ጭነ ውረድ በለው አለ። ከጥቂትም ጊዜ በኋላ ሰማዩ ከደመናውና ከነፋሱ የተነሳ ጨለመ፣ ብዙም ዝናብ ሆነ። አክዓብን በሰረገላው ተቀምጦ ወደ እስራኤል ሄደ የሚልን ቃል እናነባለን። የዝናቡ መጥፋት በአጋጣሚ ሳይሆን ወዳጆቼ የእግዚአብሔር ቅጣት መሆኑን ሕዝቡ ሁሉ እንዲያውቅ ዝናቡ በእግዚአብሔር ሰው ትእዛዝ እንዳቋረጠ ሁሉ የሚመጣውም በእግዚአብሔር ሰው ትእዛዝ መሆን ነበረበት። ኤልያስ ዝናብ እንደሚመጣ ተናግሯል። ሆኖም ምንም የታየ ነገር አልነበረም። አገልጋዩ ለሰባተኛ ጊዜ ወጥቶ ሲመለከት ግን የሰው እጅ የምታለ ደመና ተመለከተ። ያቺ ደመና እየበዛች ሄደችና ሰማዩን ሸፈነች፣ የተጠማችው ምድር በዝናብ ራሰች። እስቲ ቁጥር 46ን እናንብበው። የእግዚአብሔርም እጅ በኤልያስ ላይ ነበረች፣ ወገቡንም አሸንፍጦ ወደ እስራኤል እስኪገባ ድረስ በአክዓብ ፊት ይሮጥ ነበር ይላል። ወንዙ ስለሚሞላና መሻገሪያ ስለሚያጣ ኤልያስ ዝናብ ከመምጣቱ በፊት ወደ ቤቱ እንዲሄድ ለአክዓብ ሲነግረው እንመለከታለን። ከዚያ በኋላ ደግሞ ኤልያስ መሮጥ ጀመረ። ምንም እንኳ በእግዚአብሔር ኃይል ታላላቅ ነገሮችን ቢያደርግም ኤልያስ እርሱም እንደ ማንኛችንም ሰው ነበረ። ዛሬም እኔና እናንተ ለእግዚአብሔር ፈቃድ የምንገዛ ከሆነ እግዚአብሔር ይጠቀምብናል። እግዚአብሔር ወዳጆቼ ፈቃዱን እንድናደርግ ብቻ ከኛ ይፈልጋል። እግዚአብሔር ስለዚህ ድንቅ ቃሉ የተመሰገነ ይሁን። እንግዲህ አድማጮች የምዕራፍ 18 ጥናታችንን በዚህ ላይ እንገታና ወደ 19ኛው ምዕራፍ ደግሞ እንሸጋገራለን። በአንደኛ ነገሥት ምዕራፍ 19 ውስጥ ኤልያስ ከክትክታ ዛፍ በታች ሆኖ እናገኛለን። ኤልያስ የባል ነቢያትን ሁሉ እንዳስገደሉ አክዓብ ለኤልዛቤል ነገራት። ስለዚህ ኤልያስን ለመግደል ምላ ተነሳች። ኤልያስም ፈርቶ ወደ ቤርሳቤ ሸሸ። ብላቴናውን ማለትም የሚያገለግለውን ልጅ በዚያ ትቶት ነበር። ከክትክታ ዛፍ ስር ተቀምጦና እባክህን ግደለኝ በማለት እግዚአብሔርን ለመነ። ኤልያስ በጣም የተሰላቸና የደከመ አቅሙም የተሟጠጠ ይመስላል። በአካሉም በነፍሱም እዝሏል። እግዚአብሔር ደግሞ ምግብ ሰጠው፣ በቂ የእንቅልፍ ጊዜም እንዲኖረው አደረገ። ከዚያም በኋላ ደግሞ እግዚአብሔር አንዳንድ ነገሮችን ያሳየው ጀመር። አውሎ ነፋሱ አፏጨ፣ መሬት ተንቀጠቀጠች፣ እሳትና ብልጭታም ታየ። ኤልያስ ይህን ድንቅ ትርኢት የወደደው ይመስላል። ከዚያ በኋላ ደግሞ የዝምታ ድምፅ ሆነ። እግዚአብሔርም በዚያ ውስጥ ተናግሮ በመጣበት ምድረ በዳ መንገድ እንዲመለስ አደረገው። እግረ መንገዱንም ከኤልሳ ጋር ተገናኘ። ኤልሳ ወደፊት ኤልያስን የሚተካ ነቢይ ነው። እስቲ ኤልያስ ከኤልዛቤል ስለ መሸሹ የሚያወሳውን ክፍል ከቁጥር 1 እስከ 3 ባለው ስፍራ ላይ እንመልከት። አክዓብም ኤልያስን ሁሉ እንዳደረገ ነቢያትንም ሁሉ በሰይፍ እንደገደለ ለኤልዛቤል ነገራት። ኤልዛቤልም ነገ በዚህ ጊዜ ነፍስህን ከነዚህ እንዳንዲቱ ነፍስ ባላደርጋት አማልክት ይህን ያድርጉብኝ ይህንም ይጨምሩብኝ ብላ ወደ ኤልያስ መልእክተኛ ላከች። ኤልያስም ፈርቶ ተነሳ፣ ነፍሱንም ሊያድን ሄደ። በይሁዳም ወዳለው ወደ ቤርሳቤ መጥቶ ብላቴናውን በዚያ ተወ ይላል። ተመልከቱ እንግዲህ ኤልዛቤል በኤልያስ ሕይወት ላይ ዝታለች። ኤልያስ ከበዓል ነቢያት ጋር ታላቅ ፍልሚያ ውስጥ ነበር። ይህም አቅሙን ያሟጠጠበት ይመስላል። ኤልዛቤል እንደምትገለው እንደ ዛተችበት ሲሰማ አንድ እንግዳ ነገር አደረገ። ስምዖን ጴጥሮስ ዓይኑን ከጌታ ላይ አንስቶ ማዕበሉ ላይ ሲያደርግ መስጠም እንደ ጀመረ ሁሉ ኤልያስም ድፍረትና ወኔውን አጣ፣ ሽሽት ጀመረ። በስተ ደቡብ ወዳለው ቤርሳቤ ሄደ። ጉዞው ወደ ምድረ በዳ እንደ ነበር አካባቢውን የሚያውቁ ሁሉ በእርግጠኝነት ሊነግሯችሁ ይችላሉ። ስለዚህም ወደዚያ ማንም መጥቶ ሊያሳድደው አይችልም። አገልጋዩን እዚያ ትቶ እርሱ ግን የአንድ ቀን መንገድ ያህል ወደፊት ቀጠለ። እንግዲህ በጌታ የተወደዳችሁ አድማጮች የዛሬውን ጥናታችን እዚህ ላይ እናበቃለን። ስለ ትምህርታችን አስተያየት ወይም ጥያቄ ካላችሁ በአድራሻችን ጻፉልን። ስለ እኛም አገልግሎት መጸለይን አትርሱ። እናንተ አገልግሎታችንን በጸሎት ስትደግፉ እግዚአብሔር ደግሞ ኑሯችሁንና ሕይወታችሁን በበረከት ይሞላዋል። ይህ ታላቅ አገልግሎት መሆኑን አትርሱ። እንግዲህ ተናደሩ እግዚአብሔር ይባርካችሁ ይያልን በተለመደው ሰላምታ የምንሰናበታችሁ በቴክኒኩ በኩል
አለማየሁ ዳዊት፣
በትምርቱ በኩል ነ ያበበ ከበደ ወርቅ የነበርኩኝ ደናሁን
ቻችን እስካሁን ስታዳምጡት በነበረው ዝግጅቶቻችን እንደተባረካችሁ እናምናለን። አስተያየት ወይም ጥያቄ ካላችሁ ለመጽሐፍ ቅዱስ በራዲዮ ዝግጅት ክፍል የመልእክት ሳጥን ቁጥር 1366 አዲስ አበባ ብላችሁ ጽፉልን ይደርሰናል። በሚቀጥለው ክፍለ ጊዜ በተመሳሳይ ዝግጅት እንደምንገናኝ ተስፋ እናደርጋለን። እስከዚያው ደህና ደሩ። ጌታ በነገር ሁሉ አብዝቶ ይባርካችሁ።